ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከእንግዲህም ደግሞ እምቢ ብለው አስተው የሚሄዱ ከሆነ ለሚመጣው ማንኛውም ኪሳራ የፈተና ማውጣት ብቻ ሳይሆን የትምህርት ስርዓቱን ከላይ እስከታች ማሽመድመድ የሚያስችል ስትራቴጂ አለን፣ ታክቲክ አለን። አሁን ዝርዝር ውስጥ መግባት አልፈልግም። ስርዓቱን ሊያሽመደምድ እና መንግስት በዛ ተቋም ላይ ያለውን ቁጥጥር ሙሉ በሙሉ ሊበጣጥስ የሚችል ታክቲክና ስትራቴጂ ነድፈን ነው እየተንቀሳቀስን ያለ ነው።
በውጭ ሀገር ከሚገኙ የተቃውሞው አስተባባሪዎች አንዱ አቶ ጃዋር መሐመድ ከተናገረው የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በኦሮሚያ የሁለተኛ ደረጃ መልቀቂያ ፈተና መሰረቅን የተመለከተ ነው። ፈተናው ከነመልሱ በማህበረሰብ መገናኛ ብዙሃን ከመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናውን ለመሰረዝ ስለወሰደው እርምጃ ተጠይቀው አስተያየቶቻቸውን የሰጡ በተለያዩ የኦሮሚያ ክልል የዘንድሮ ተፈታኝ ተማሪዎችም ድምፅም ይዘናል።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ሳምንታዊዎቹ ቅንብሮች ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት፣ የስልክ አስተያየቶቻችሁም ጭምር ይዘን ከሐሙስ ግንቦት 25 ዝግጅታችን ጋር አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የዕለቱን የዓለም ዜና።
ኤርትራ የሰብአዊ መብት አያያዟን የሚመረምረው ኮሚሽን አስቀድሞ ሪፖርቱን ይፋ በማድረግ ሀገሬ ፍትሐዊ በሆነ መንገድ ጉዳዩ እንዳይሰማ እንዳያደርግብኝ ይከልከል ስትል የተባበሩት መንግስታት የሰብአዊ መብት ምክር ቤቱን ጠይቃለች። ኤርትራ ባለፈው ሰኞ ለምክር ቤቱ ፕሬዝደንትና ለአባላቱ በላከችው ደብዳቤ ሀገራችን በትክክል ለራሷ ለመሟገት ያላትን መብት ምክር ቤቱ እንዲያውቅና እንዲያከብር እንጠይቃለን ብላለች። በመሆኑም ሪፖርቱ ደርሶን ልናጠናው ተገቢውን እድል እስከምናገኝ ድረስ ምክር ቤቱ በሪፖርቱ ጉዳይ ከመነጋገር እንዲቆጠብ ስትልም አሳስባለች። ኤርትራ በሕግ ሳይሆን በፍርሃት ነው የምትገዛው። በሀገሪቱ ጸረ የሰብአዊ ወንጀል ተፈጽሞም ሊሆን ይችላል በማለት ከአንድ ዓመት በፊት የተባበሩት መንግስታት ድርጅት ዘገባ ማውጣቱ ይታወሳል። መርማሪው ኮሚሽን ሪፖርቱን እንደ ኤሮፓውያን አቆጣጠር ሰኔ 8 ቀን ለመገናኛ ብዙሃን ይፋ እንደሚያደርገው አስታውቋል።
የሶማሊያ የጸጥታ ኃይሎች በአንድ ታዋቂ የሞቃዲሾ ሆቴል ላይ ጥቃት የከፈቱ ታጣቂዎችን መግደላቸውን ባለስልጣናት አስታወቁ። በጥቃቱ የተገደሉት ሰዎች ቁጥር 24 መድረሱም ተመልክቷል። የጸጥታ ኃይሎቹ ዛሬ ማለዳ ላይ በአምባሳደር ሆቴል በተካሄደው የተኩስ ልውውጥ 3 ታጣቂዎችን መግደላቸውን፣ ታጣቂዎቹ ሌሊቱን ሙሉ ያገቷቸውን 57 ሰዎችንም ማስለቀቃቸውን የሶማሊያ የጸጥታ ሚኒስትር አብድረዛቅ ኡመር መሐመድ ለአሜሪካ ድምፅ ራዲዮ የሶማሊኛ አገልግሎት ተናግረዋል። በሆቴሉ ላይ የተከፈተው ጥቃት የተጀመረው ትላንት ማታ ከሆቴሉ ውጪ መኪና ውስጥ የተጠመደ ፈንጂ በፈነዳበት ወቅት ነው። አራተኛው ታጣቂ በፍንዳታው መገደሉን፣ ከዚያም በኋላ ታጣቂዎች ሆቴሉ ውስጥ ገብተው ከአንድ ፎቅ ወደ ሌላ እየተዘዋወሩ ሆቴል ውስጥ በነበሩ እንግዶች ላይ ተኩስ መክፈታቸውን የተዘገበው። በጥቃቱ ቢያንስ 17 ሰዎች መገደላቸውን፣ እስካሁን በተረጋገጡ መረጃዎች 12 ሲቪሎች፣ 3 የጸጥታ ጠባቂዎችና 2 የምክር ቤት አባላት እንደሚገኙባቸውም የጸጥታ ሚኒስትሩ ጨምረው ገልጠዋል። 3 ሌሎች በተኩስ የቆሰሉ ሰዎች በሕክምና ሲረዱ ማለፋቸውን መዲና የተባለው ሞቃዲሾ የሚገኝ ሆስፒታል ስራ አስኪያጅ አመልክተዋል። አልሻባብ ሆቴሉን ኢላማ ያደረግኩት የሶማሊያ መንግስት ባለስልጣናት ስለሚጠቀሙበት ነው በማለት ኃላፊነት መውሰዱም ተገልጠዋል። ጥቃቱ የተካሄደው በደቡባዊ ሶማሊያ ውስጥ በተወሰደ እርምጃ ከፍተኛ የአልሻባብ ተዋጊ አዛዥ መገደሉን የሶማሊያ ባለስልጣናት ባስታወቁ በጥቂት ሰዓታት ውስጥ ነው። ዱሊያንዴን በሚባለው ቅጽል ስሙ ይበልጡን የሚታወቀው ሞሐመድ ማህሙድ ባለፈው ዓመት ሚያዝያ ወር በኬንያው ጋሪሳ ዩኒቨርሲቲ 148 ሰዎች የተገደሉበትን ጥቃት በማቀነባበርም ዋናው መሆኑ ይጠረጠራል። ዩናይትድ ስቴትስ ዱሊያዲን የተገደለበትን እርምጃ ውጤት ከሶማሊያ ባለስልጣናት ጋር እየገመገመች መሆኑን የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሌትና ኮሎኔል ሚሼል ባልዳንዛ ገልጠዋል።
በየብስ የተወሰደውን ጥቃት እርምጃ ያከናወነው የሶማሊያ ብሔራዊ የጦር ሰራዊት መሆኑንና ዩናይትድ ስቴትስ የተጫወተችው ሚና የማማከርና የመርዳት ነበር ሲሉ የገለጹት እንደሆነ ነው ቃል አቀባይዋ ያመለከቱት። ትናንት ረቡዕ ማለዳ ላይ ጥቃቱ ሲካሄድ አሜሪካውያኑ አማካሪዎች ደህንነታቸው እንዲጠበቅ ሌላ ስፍራ ነበሩ ሲሉ አንድ የዩናይትድ ስቴትስ ባለስልጣን ለቪኦኤ ገልጸዋል። ጥቂት የዩናይትድ ስቴትስ ወታደራዊ አባላት መንግስቱንና ከአልሻባብ ጋር የሚዋጉትን የአፍሪካ ህብረት አሚሶም ኃይሎች ለመርዳት ሶማሊያ ውስጥ እንደሚገኙ የሚታወቅ ነው። የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን መሪዎች ላይ የተጣሉት ማዕቀቦች በአንድ ዓመት እንዲራዘሙ ትናንት ማክሰኞ በሙሉ ድምጽ ውሳኔ አሳልፏል። በሀገሪቱ ሰላምና መረጋጋትን ያደናቀፉት ተብለው የተፈረጁ ግለሰቦች ማዕቀቦች የጉዞ እገዳና የገንዘብና ንብረትም እንዳይንቀሳቀስ የሚከለክል ነው። እቀባው እንዲታደስ የጸጥታ ምክር ቤቱ ውሳኔ ላይ የደረሰው 20 ደቂቃ ብቻ በፈጀ ስብሰባ እንደሆነ ተጠቅሷል። እቀባዎቹ እስከ ቀጣዩ የአውሮፓውያን 2017 ግንቦት ወር ድረስ እንደጸኑ ይቆያሉ ማለት ነው። በተባበሩት መንግስታት ድርጅት ልዩ የፖለቲካ ጉዳዮች ኮሚቴ የዩናይትድ ስቴትስ ተለዋጭ መልእክተኛ የሆኑት ዴቪድ ፕሬስማን ለጋዜጠኞች በሰጡት ቃል የማዕቀቦቹን መታደስ መልእክት የጁባ ፖሊሲ አውጪዎችና የፖለቲካ መሪዎች በግልጽ ያገኙታል ብለን እናስባለን ብለዋል። የዛሬው ውሳኔ ለሱዳን መሪዎች የሰላም ስምምነቱን በፍጥነትና ሙሉ በሙሉ በተግባር ከመተርጎም ውጪ ሌላ አማራጭ እንደሌላቸው የሚያስታውስ ነው ሲሉም አክለዋል ባለስልጣኑ። የደቡብ ሱዳን ምክትል ፕሬዚደንት ሪያክ ማቻር ባለፈው ሚያዝያ ወር ጁባ እንደገቡ የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ መልእክተኛ ዶናልድ ቡት ለኮንግረስ በሰጡት የምስክርነት ቃል መንግስታቸው በደቡብ ሱዳን መሪዎች ላይ ማዕቀብና የጦር መሳሪያ እገዳን ጨምሮ ማናቸውንም እርምጃ ለመውሰድ ዝግጁ ነው ብለው አስታውቀው እንደነበረ የሚዘነጋ አይደለም። ሚስተር ፕሬስማንም ይህንኑ መግለጫ በማስተጋባት የደቡብ ሱዳን ሁኔታ አሁንም ያረጋ ወይም ተለዋዋጭ ስለሆነ ወደፊት ብዙ ስራ ነው የሚጠበቀው ብለዋል። አስከትለውም በሀገር ውስጥ ያለው ሁኔታና የሚመለከታቸው ወገኖችን ባህሪ እየተከታተል ማዕቀቦቹን ለማጠናከር ዝግጁ ነን ብለዋል። የደቡብ ሱዳን መንግስት የሰላም ስምምነቱን ተግባራዊ በማድረግ እርምጃ እየወሰደ ነው ብለው አጥብቀው የተሟገቱት በመንግስታቱ ድርጅት የደቡብ ሱዳን ተወካይ ጆሴፍ ማጃክ ማሎክ በበኩላቸው ማዕቀቦቹ ሀገራችንን እያስከፉ ወይም እያስቀየሙ በመሆኑ ጭራሹን የተሰራውን ሁሉ ወደ ኋላ እንዳይቀለብሱት ያስፈራል ሲሉ አስጠንቅቀዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የብሩንዲ መንግስት አገሪቱ ውስጥ ካሉ ተቃዋሚዎች ጋር ለመነጋገር ፈቃደኛ መሆኑን አስተዋወቀ። የአሜሪካ ድምጹ የአፍሪካ ፕሮግራሞች ባልደረባ ጄምስ ፓቲ ያጠናቀረውን የዚህን አጠር ያለ ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል።
የቡሩንዲ ውጭ ጉዳይ ሚኒስትር ኤልያን ኒያሚትዌን ወደ አፍሪካ ለሚተላለፈው እንግሊዝኛ ፕሮግራም ባልደረባ ጄምስ ቤቲ እንዳስረዱት መንግስት ለሰላሙ ውይይት ዝግጁ ነው። ባይሆንም ማኖሮ ይላሉ ውጭ ጉዳይ ሚኒስትር ኒያሚትዌ፣
ይህ መንግስት ለሰላሙ ውይይት ዝግጁና ፈቃደኛ ባይሆን ኖሮ ባለፈው ወር በምስራቅ አፍሪካ ማህበረሰብ አዘጋጅነት አሩሻ ታንዛኒያ ውስጥ በተካሄደው ንግግር ላይ የልዑካን ቡድናችን አይካፈልም ነበር።
አንዳንድ ተቃዋሚዎችና የሲቪል ማኅበረሰብ ቡድኖች ግን ከአሩሻው ንግግር መገለላቸውን ሲገልጡ መንግሥትንም በአግላይነት ይከሳሉ። ውጭ ጉዳይ ሚኒስትር ኒያሚትዌ ደግሞ
እስከ 100 የሚደርሱ ብሩንዲያውያን ተሳትፈዋል። ከእነዚህ የሀገሪቱ ዜጎች በላይ ደግሞ ማንም የለም። ሰዎች ራሳቸውን ከሌላው የበለጠ አድርገው ማየት ማቆም ያለባቸው ይመስለኛል። እና ያልተካፈሉ ወገኖች ደግሞ ራሳቸውን ነው መውቀስም ሆነ መክሰስ ያለባቸው።
የቡሩንዲ ውጭ ጉዳይ ሚኒስትር የአሩሻው ውይይት በተሳካ ሁኔታ መጠናቀቁንም ገልጠዋል።
በመጨረሻም ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ውስጥ የተሰየመው ከህዝብ የተውጣጣ ፍርድ ሰጪ ሸንጎ የሶስት ሶማሌ አሜሪካውያንን ጉዳይ መመልከት ጀምረዋል። የእንግሊዝኛው ቃል ጁሪ በፍርድ ቤት የሚሰየም ጊዜያዊ ህዝባዊ ሸንጎ ነው። ተከሳሾቹ ሶማሌ አሜሪካውያኑ ራሱን እስላማዊ መንግስት ብሎ ለሚጠራው ሽብርተኛ ቡድን የማቴሪያል እርዳታ አድርገዋል። ከዩናይትድ ስቴትስ ውጪ ግድያ ሊፈጽሙም አሲረዋል ተብለው የተወነጀሉ ናቸው። ይህኛውንም ዘገባ አዲሱ አበበ ይዟል።
አቃቢ ህግና የመከላከያ ጠበቃዎች የመፈረጃ ሐሳቦቻቸውን ካሰሙ በኋላ ዳኛው ማይክል ዴቪስ ከህዝብ ተውጣጥተው ለተሰየሙት የሸንጎ አባላት በቀረቡላቸው መረጃዎች ላይ ተመስርተው ከአድሎ የጸዳ ትክክለኛ ውሳኔ እንዲሰጡ አሳስበዋቸዋል። 7 ሴቶችና 5 ወንዶች በድምሩ 12 አባላት የሚገኙበት ህዝባዊ የፍርድ ሸንጎ 3ቱ ሰዎች በቀረቡባቸው ክሶች መሰረት ጥፋተኞች መሆን አለመሆናቸውን ይወስኑና ለዳኛው ያቀርባሉ ማለት ነው። ፍርድ የዳኛው ነውና ጉዳዩ በሚታይበት ጊዜ መንግስት ቁልፍ ናቸው ያላቸውን 3 ምስክሮች አቀርቧል። አንዱ ተከሳሾቹ ሶሪያ ሄደው ከነውጠኛው ቡድን ጋር ለመቀላቀል ሲማከሩ የሴራው ተካፋይ ነበርኩ ብሎ ቃሉን የሰጠው አብድራህማን ባሽር ሲሆን FBI ከፍሎት የቆመ ምስክር ነው። ሌሎቹ ደግሞ ጥፋተኞች ነን ብለው ካመኑት 6 ተከሳሾች 2ቱ አብዱላህ ዩሱፍና አብድራዛቅ ዋርሳሜ በተቀሩት ላይ ለመመስከርም የተስማሙ ናቸው። ወደ ሶሪያ ለመሄድና ከነውጠኛው ቡድን ጋር ለመገናኘት የተካሄደው ውይይት ያለበትን ቪዲዮ መንግስት ለጁሪው አሳይቷል። ይህ በእንዲህ እንዳለ የተከላካይ ጠበቆች በውይይቱ የተሰማውና በቪዲዮ የቀረበው ውይይት ምንም ማለት አይደለም፣ ሁላችንም ለጉራ ያህል የምንናገረው ነው በማለት FBI ከፍሎት ያቆመው ምስክር የሰጠውን ቃል ተቃውመዋል። ክሱ ገና ከአሁኑ የሶማሌ ማህበረሰብ አባላትን የከፋፈለ መሆኑ ይነገራል። ጥፋተኞች ከተባሉ ደግሞ ብዙ ውጥረት ሊፈጥር እንደሚችል ነው እየተሰማ ያለው። በተሰብም የጁሪውን ውሳኔም ሆነ የዳኛውን የመጨረሻ ፍርድ ለመስማት በጉጉት ላይ ናቸው። ጁሪው ውስጥ ያሉት በሙሉ ነጮች ናቸው። ጥቁር የለበት፣ ሶማሌ የለበት፣ እስላም የለበት፣ ሁሉም ነጮች። ነጮቹ ደግሞ ሽብርተኛ የሚል ቃል ሲሰሙ ይረበሻሉ በማለት ቃላቸውን ለቪኦኤ የሰጡት ከተከሳሾቹ አንዱ የሆነው የዳውድ እናት ፋሪያ መሐመድ ናቸው። ማጠቃለያ ቃላቸውንም በጥያቄ ይዘጋሉ። መጨረሻውን አላህ ያብጀው እንጂ እኔ ምን እላለሁ በማለት። ሌላዋ የሙሐመድ ፋራህ እናት አያን ፋራህም ቀደም ካሉት ሴት የተለየ አይደለም ለቪኦኤ የተናገሩት። ተስፋችን 50-50 ነው ብለዋል። አኪሩ ግማሽ ወደ እነርሱ ግማሽ ወደ ከሳሹ ክፍል እንደማለት። ግን ትክክለኛ ፍርድ እስከምናገኝ ተስፋ አንቆርጥም ሲሉም ተናግረዋል። ጁሪው ማለትም ህዝባዊ ሸንጎው ጉዳዩን ዛሬም እያየው ነው። ከነገሩ ስብስብነት የተነሳ አፋጣኝ ውሳኔ መጠበቅ ግን አይቻልም ይላሉ ታዛቢዎች።
አድማጮች፣ ለምሽቱ ያሉን ዜናዎች በዚሁ ያበቃሉ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። ለምሽቱ በርከት ያሉ ቅንብሮችን ይዘንላችኋል። አብራችሁን እንድትቆዩ ከአክብሮት ጋር እንጋብዛለን።
ትክክል። ፕሮግራሞችን እናስታውስ። ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን እናስታውስ። በአውሮፓ እጅግ ተወዳጅ የሆነውን የቫሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ሕጻናት ምርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ ባለሙያዎች ሊቀርብ ነው። ከምሽቱ አጋማሽ ስርጭታችን የመጀመሪያ ቅንብር ይዘን እንቀርባለን። ሌላም ዝግጅት አለን። በሁለተኛው አጋማሽ ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተጀመረ ወግ ነው። ባህልና ማህበረሰብ እሱን ይዞ ይቀርባል። ታዲያ ለቅምሻው ያህል ይህን ካስተዋወቅን በኋላ ላይ ሌሎች ዝግጅቶቻችን በተከታታይ ይቀርባሉ። አሁን ወደ ቀዳሚው የምሽቱ አብይ ርዕስ
የከፍተኛ ትምህርት ተቋማት መግቢያ ፈተና በመሰረቁና የሁለት ፈተናዎች ጥያቄዎች ከነ መልሱ በማህበራዊ መገናኛ ብዙሃን በመሰራጨቱ ፈተናው መሰረዙና ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ የሚሰጥ መሆኑን መንግስት ባወጣው መግለጫ በይፋ መግለጹን በውጭ ሀገር የሚገኙ የተቃውሞው አስተባባሪዎች ተቃውመውታል። ፈተናው እንዲወጣ የተደረገው በኦሮሚያ ለስድስት ወራት ከዘለቀው ተቃውሞ ጋር በተያያዘ ተማሪዎች በአግባቡ ትምህርታቸውን ባለመከታተላቸው ጊዜ ሊሰጣቸው ይገባል በሚል ነው። ስለዚህ ጊዜው በቂ አይደለም። አሁንም አዲስ የወጣው የጊዜ ሰሌዳ በእስልምና እምነት ተከታዮች ጾምና በዓል ላይ በመሆኑ ፈተናው ለሁለት ወር ሊራዘም ይገባል። ይህ የማይደረግ ከሆነና እንደተባለው ፈተናው በሰኔ መጨረሻ የሚሰጥ ከሆነ ግን በሚወስዱት ተጨማሪ እርምጃ ለሚደርሰው ኪሳራ መንግስት ኃላፊነቱን ይወስዳል ሲሉ ለትምህርት ሚኒስቴር ሚኒስትር ለክቡር አቶ ሽፈራው ሽጉጤ በግልጽ ደብዳቤ ምክረ ሐሳብ አቅርበዋል። ጽዮን ግርማ ከአስተባባሪዎቹ አንዱ የሆነውን የኦሮሚያ ሚዲያ ኔትወርክ አስተባባሪ ዋና ስራ አስኪያጅ አቶ ጃዋር መሐመድን ማምሻውን አነጋግራው ነበር።
በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይ ቡድን ንብረት ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን አውጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው፣ ባለፈው እንደተናገር ነው። ከዛ በፊት የማሳመን፣ የውትወታ፣ የአቤቱታ ሁሉም ሙከራ የተደረገው ከዛ በኋላ የተወሰደ ነው። እንግዲህ ደብዳቤ ትምህርት ሚኒስቴር የተጻፈው ትምህርት ሚኒስቴር ፈተናውን ከሰረዘ በኋላ አዲስ መርሃ ግብር አውጥቷል። ይሄ መርሃ ግብር ከአንድ ወር ያነሰ ጊዜ ነው የሚሰጠው። ከዚህ በፊት ያነታረከው ጥያቄ ለተማሪዎቹ በቂ ጊዜ ያልተሰጣቸው የሚሰጣቸው የሚለው ጥያቄ በአግባቡ ስለማይመልስ ተማሪዎቹን አወያየናቸው፣ መምህራኖቹን አወያየናቸው፣ እንዲሁም የዩኒቨርሲቲ አስተዳደር የፈተናዎች ኤጀንሲ ባለሙያዎችን ካወያየም በኋላ በአማካይ ቢያንስ ሁለት ወር ያስፈልጋቸዋል። ስለዚህ በሁለት ወር እንዲመራዘም አለበት የሚል ሀሳብ ወሰድን። ከዛው ጋር ተያይዞ አዲሱ መርሃ ግብር ሌላ ስህተት ፈጥሯል። ይህም በረመዳን ወር ወደ መጨረሻ ላይ ነው የሚወጣው። በሙስሊም ማህበረሰብ በጾም ጊዜ ነው የሚወጣው። ተማሪዎች ቀን እየጾሙ በባዶ ሆዳቸው ፈተና መፈተን በጣም በጣም አስቸጋሪ እና መድሏዊ እንደሚሆን እንዲሁም ደግሞ ፈተናው በኢድ አካባቢ ላይ መሆኑ ዋዜማና በማግስቱ መሆኑ በሀገራችን በጣም ህዝቡ በአመት በዓል ጊዜ በጣም እንቅስቃሴና ፌሽታ ያለበት ስለሆነ ተማሪዎቹ በአንድ ቀልብ ለማጥናት እና ፈተናውን ለመውሰድ አይችሉም። ከዚህ ሁሉ አንስተን 6 ነጥብ ያለው ምክረ ሀሳብ አቅርበንላቸዋል።
ጃዋር፣ እናንተ በዚህ በኦሮሚያ ለስድስት ወር ያህል በኦሮሚያ አካባቢ በተነሳው ተቃውሞ ተማሪዎች ትምህርት አልተማሩም፣ ስለዚህ ለፈተና ዝግጅት ስለማይችሉ መፈተን አይችሉም በሚል ነው ይሄ እርምጃ የተወሰደው ብላችኋል። ባለን መረጃ ወይም ደግሞ በሰማነው መረጃ አንዳንድ ቦታ ላይ ለምሳሌ እንደ አምቦ ባሉ በጣም ከፍተኛ ተቃውሞ ነበረባቸው በተባሉ ቦታዎች ፈተናው ተሰርዞ ነበር የሚል መረጃ አለና እንደሱ አይነት ቦታዎች ፈተናው ከተሰረዘ ሌሎች አካባቢዎች ሰላማዊ የነበሩ ተማሪዎች ትምህርታቸውን ሲከታተሉ የነበሩ ያጠኑ ተማሪዎችን አይጎዳም? ይሄ ያኛው ከተሰረዘ ይሄኛው እርምጃ ለምን ተወሰደ?
ይህ በአምቦ አካባቢውም የተደረገው የማዘረዘም ሂደት ከዚሁ ተቃውሞ ጋር ተያይዞ የመጣ መልስ ነው። ሆኖም ግን እንቅስቃሴው በአምቦ አካባቢ ብቻ የሆነ አይደለም። መንግስት የወሰደው 23 ትምህርት ቤቶችን ለአስረኛ ክፍል፣ 12 ትምህርት ቤቶችን ለ12ኛ ክፍል ነው። እንደምታውቂው ይህ እንቅስቃሴ ከሁሉም የኦሮሚያ ክልል በሐረርጌ፣ በወለጋ፣ በምዕራብ አርሲ፣ በቦረና፣ በጉጂ ዞን በሁሉም አካባቢ ነው ሲካሄድ የነበረው። በቂ ጥናት አድርገን መምህራኑን፣ ዳይሬክተሮችን፣ የትምህርት ቢሮ ኃላፊዎችን አነጋግረን ከ90% የሚሆኑ የኦሮሚያ አካባቢዎች ላይ ትምህርት ቢያንስ በአማካይ ለ4 ወር እንዳልነበረ የብጥብጡ ወይም ደግሞ የተቃውሞ መኖር ብቻ አይደለም፣ መጠነኛ ሰላም ነበረበት የተባለበት አካባቢ ራሱ ተማሪዎች ታስረዋል፣ መምህራን ታስረዋል። ብዙ መምህራን ስናነጋግራቸው ከ12ኛ ክፍል መጽሐፍቶች ውስጥ ግማሹን ራሱ ማዳረስ አልቻልም ነው ያሉት። እና በዚህ ጥናትና ውይይት ላይ ተመስርተን ነው በኦሮሚያ ውስጥ መቅረት አለበት፣ ይሄ ፈተና መራዘም አለበት በአጠቃላይ ወደሚለው መደምደሚያ የገባ ነው።
አሁን እንግዲህ ይሄንን ምክረ ሀሳብ አቅርባችኋል ለኢትዮጵያ መንግስት፣ እንደዚሁም በግልባጭ ለበርካታ የመንግስት መስሪያ ቤቶችና ለፈተና ለሚመለከተውም ተፈታኝ ተማሪዎችም ምንድን ነው የምትጠብቁት ምላሽ?
በጎ ምላሽ እንጠብቃለን። ምክንያቱም መጀመሪያውንም ራሱ ይሄንን ፈተናውን ወጥቶ የማሰራጨት እርምጃ ከመውሰዳችን በፊት በጣም 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 እልህ አስጨራሽ ሙከራ ነው ያደረግነው። መንግስትም በበኩሉ ጉድ ፌዝ ማሳየት አለበት። ወደ ጸብ፣ ወደ እልህ መገባባትና እልህ ተያይዞ መንግስት ከህዝቡ ጋር ከተማሪው ጋር እልህ ተገባብቶ ወደ ጥፋት መሄድ ያለበት አይመስለንም። እኛ በእልህ አይደለም ይሄን ያለ ነው። በጣም 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 ተቀባይነት ያለው ተማሪዎቹ የጠየቁት ሚኒመም 3 ወር ነው። እኛ ግን ያቀረብነው 2 ወር በቂ ነው። ይሄን ደግሞ ያልነው የዩኒቨርሲቲ መርሃ ግብርን አስተያየት ወስደን የፈተና አውጪዎችን የባለሙያ ምክር ወስደን ሁሉንም ካነጋገርን በኋላ ተማሪዎችንም አይ ተረጋጉ፣ 2 ወር ይበቃቸዋል። በዚህ 2 ወር ውስጥ መምህራኖች እንዲረዷችሁ እንጠይቃለን። የዩኒቨርሲቲ ተማሪዎች በብዛት አብረውን የሚሰሩት ተመልሰው ወደ ቀያቸው ገብተው ቱቶሪያል እንዲሰጧችሁ እንመክራለን እና አበረታታለን። በዚህ ጊዜ ውስጥ በቂ የሆነ ጊዜና ጥናት ልታደርጉ ትችላላችሁ ብለን ተማሪዎቹን አሳምነን ያቀረብነው ይህ በጣም ተቀባይነት ያለው ሐሳብ ይመስለኛል። ሚኒስትሩም ይሄን እንደሚቀበል ተስፋ እናደርጋለን።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ ጀዋር።
እኔም አመሰግናለሁ ጉንጅት።
አድማጮች፣ በጉዳዩ ላይ ትምህርት ሚኒስቴርና የኦሮሚያ ክልል መንግስት እንዲሁም የኮሚኒኬሽን ጉዳዮች ሚኒስቴር ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ለጊዜው አልተሳካም። አሁንም ጥረታችን እንቀጥላለን። ታዲያ በርዕሰ ጉዳዩ ዙሪያ በአዲስ አበባ ዩኒቨርሲቲ ቀድሞ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን ለሙያዊ ትንታኔ ጽዮን ግርማ ጋብዛ አነጋግራለች።
እንግዲህ የማጥኛ የመዘጋጃ ጊዜ ይሰጣቸው ብሎ የተጠየቀው ትክክል ነው። ወደ ስድስት ወር ያልተማሩ ልጆች ወደ የፈተና ገበታ ማቅረቡ ሳይርም ትክክልም ማለት ነው። እዚያ ላይ እኮ ምንም ችግር የለም። እንደ ሊተላለፍ ይችላል እና አይተላለፍም። በቃ እኛ የተናገርነው አንድ ጊዜ ነው መሆን አለበት ማለት ተመካክረውበት የወሰኑት ነው። አንዳንዶቹ እንደተቃወሙ ምንም ጥርጥር የለም፣ መረጃዎች አለን። ግን ፈተና ይቀጥል ተባለ እና ያው የሆነ ሆነ። ልጆቹ ተማሪዎቹ ጊዜ ያስፈልጋቸው በእውነት በእውነት ከኦሮሚያም ክልል ይሁኑ ከየትም ቦታ ይሁኑ፣ በተለይ ረብሻ የነበረበት የህዝብ እንቅስቃሴ የነበረበት ቦታ ትምህርት ቤቶች ተዘግተዋል እና እኛ ኦልሬዲ ያስቀመጥነው የጊዜ ገደብ አለና በዛ ስር ተካታችሁ ተፈተሩ ማለት ሲጀመርም ትክክል አልነበረም። ይሄ ማንም የሚለው
ያጠኑ ተማሪዎች አሉ። አሁን ዶክተር ዳኛቸው እንግዲህ የኢትዮጵያ የኑሮ ሁኔታ የተለያየ ነው። የኢኮኖሚ አቅማቸው ከፍ ያለ አለ፣ ኢኮኖሚ አቅማቸው ዝቅ ያለ አለ። የደከሙ አሉ፣ አስር ወር ልጆቻቸውን በማስተማር እንደምንም ብለው እዛ ያደረሱ አሉ። እና እንደሱ አይነት ተማሪዎችስ ላይ አሁን እንደዚህ አይነት ፈተና ሲሰረዝ እነሱ ላይ የሚፈጥረው ተጽዕኖስ ምንድን ነው?
በጣም በጣም ጥሩ ጥያቄ ነው። እንደውም ዩኒቨርሲቲ ይሄ ኤግዚስቴንስ የግላዊ ገና አያውም አልታየም። እንዴት ነው አንቺም ምንም ተማሪ ሆነን አልፈናል። ፈተና ደረሰ እያል እየተዘጋጀን እያለ ምልክ ያለውን ቴንሽን ታውቂያለሽ። አጥንተን ወጥተን ወርደን ልክ እንደ ነገ ልንፈተን ስል ፈተናው ስለተሰረቀ ላልተወሰነ ቀላከለ ወራት ምናምን ተዘዋውሯል ሲባል ቤተሰብም ላይ ትልቅ ሳይኮሎጂ ስልጫና ሁሉ ያመጣል። በጣም ነው የተናደዱት፣ ያዘሙ። እንደውም ልንገርሽ ሹመኞቹ ወጥተው ሲያስተባብሉ የትምህርት ሚኒስትሩ አንድ ዘና ቃል ተናገሩ፣ ይቅርታ እንጠይቃለን። ስለዚህ መቼስ አይግዝም ሰግዝም ተብሎ አያውቅም። አሁን ደግሞ ሌላ ጥያቄ እየመጣ ነው። በዚህ ጊዜ
እንግዲህ ዶክተር ዳኛቸው አሁን እዚህ ጋር መጀመሪያ ላይ የፈተናው ላላጠኑ ተማሪዎች ፈተናው መሰረዙና መራዘሙ ተገቢ ነበር ብለውኛል። አሁን ደግሞ አጥንተው ደግሞ ለመጡት ሰዎች ሲሰረዝም እንደዚሁ የሚያሳዝን ነገር ነው ብለውኛል። ስለዚህ እነዚህን ሁለት ተማሪዎች ለማስታረቅና የሁለቱን ተማሪዎች ፍላጎት ለማሟላት ምንድን ነበር መደረግ የነበረበት?
የመጀመሪያዎቹ እኮ መቼሴው ምንም ችግር እንደነበረ ስለታወቀ የማጥኛ ጊዜ መሰጠት አለበት። የምናደርገው ነው እኮ እኛም እንኳን እንዳቅማችን በአንዳንድ ቦታ ላይ። ሁለተኛው ሲያጠኑ ሲዘጋጁ የነበሩት ያለፈው ጊዜ ሬሌቲቭ የሆነ ሰላም ያለበት ቦታ እነሱ እንደ እኛ መፈተን ነበረብን ነበረ ያሉት። ግን ደግሞ ብዙዎቹ ደግሞ ወጣቶች ገብቷቸዋል። ገርምሽ፣ አይ ኮምፒቲሽኑ ፌር እንዲሆን ከተፈለገ በአንድ ገበታ ላይ የምንፈተን ከሆነ እነሱም ጊዜ ይሰጣቸው። የአስራ አምስት አመት ጊዜ ያለኝ ልንገር፣ አስራ አምስት እሱ ገና አልተፈግን ስፖርት እንኳን እኩል ዝግጅት ይጠይቃላል። አንዱ ሳይዘጋጅ አንዱ ተዘጋጅ ሩጥ አይባልም። እና ይህ ትንሽ ሆደ ሰፊ የሆነው ሰፋ አድርገው አይቶ አይ ልጆቹ ሊጎዱ ይችላሉ እንደዚህ ያልተያ ሰው እንዴት ነው አስተማሪ ሲሆን ያላስተማረው ሊፈትን የሚዘጋጅ? እኔ ሊገባኝ አይችልም። እድሜ ልኬን አስተማሪ ነው ገባሽ። እና መተላለፍ ነበረበት። ከዛ ደግሞ ሁለተኛ ጥፋት ጠፋ። እሺ እኮ ዘፈን ነው እኮ የሚያስቀው። ሁለተኛ ጥፋት ያለው መጀመሪያ ማያውቀን ተመረጠ፣ ሁለተኛ ደግሞ እሱም ጠፋ ተባለ። ግን ከዚህ በኋላ የተደበቀው ነገር ቢኖር ምንድን ነው? ስነ ስርዓቱ የሚሰጠን ኮመንተሪ አለ፣ ምልከት አለ። እዛ ላይ እንመልከት ነው የሚሆን ጓደኛ።
እንግዲህ ዶክተር ዳኛቸው በዩኒቨርሲቲ ማስተማሪ ኖት፣ ከትምህርት ጋር የተያያዘም ሰፋ ያለ ልምድ አሎት እና እንዴት ነው ፈተና ሊሰረቅ የሚችለው? እንዴት ነው ፈተና ሊጠፋ የሚችለው?
ይሄ ፈተናውን የሚያዘጋጀው መንግስት ነው። ይሄ የመንግስታዊ ጥያቄ ነው፣ የፖለቲካ ጥያቄ እኮ ነው። ሲጀመርም ነው የናሽናል ኤግዛሚኔሽን ጠፋ ማለት ስለ ስርዓቱ አንድ ነጸብራቅ ኮመንተሪ ነው። አንድ የሚነግረን ነገር አለ። በዚህ አይነት እንዝላልነት ዱባን ከላይ ዝም ብለሽ ስታየው ነው የምልሽ። እኔ ግን እንደሚመስለኝ ኮሌጁ ያደጉ ስርዓቱ ፍራክቸር እያደረገ ነው። ከበዓሉ ግርማ አንድ ሞተው ቃል አለኝ ኦሮማ የሚለው የሚጽፈው አርቲክል ላይ የኢህአደግ ኦሮማ የሚል የአጼ ኃይለ ሥላሴ ኦሮማይ ነበር አልፏል፣ የደርግ ኦሮማይ ነበር ራሱ አልፏል። በዲፍረንስ ነው የምነግርሽ፣ የኢህአደግ ኦሮማይ ዞን ላይ የገባል አንድ ፈተና እንኳን ተባብረው አውጥተው ሊፈትኑ አልቻሉ። ይህ ኮመንተሪ የስርዓቱ በመሀል ኳሊጅ ነው። ኢህአደግ ማለት እኮ ምን ክርጅት ማለት ምጅት ውስጥ ያፈነገጠ ኃይል አለ፣ ሌሎቹ ይከተላሉ የሚል ችግር ተፈጥሯል። አንድ ስራ ደግሞ ባቀናጀው መንገድና በድሮ ስርዓት መቀጠል ካልቻለ ኦሮማይ ማለት ያ ነው ይሻሉ።
አድማጮች፣ ቀጣዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና የኦሮሚያ ክልል ተማሪዎች በሚገባ አልተዘጋጁም በሚል የተደረገውን ወይም ፈተናው ከነመልሱ በማህበራዊ መገናኛ ብዙሃን በመሰራጨቱ ምክንያት መንግስት በወሰደው እርምጃ ዙሪያ አስተያየታቸውን እንዲሰጡን በተለያዩ የኦሮሚያ ክልል የዘንድሮ ተፈታኝ ተማሪዎች ስለተፈጠረው ሁኔታ አስተያየታቸውን እንዲሰጡ መስታወት አድራጋው በስልክ አነጋግራለች።
እኛ በጣም ደስ ይላል ለተዘረዙት ፈተናው በጣም ደስ ይለኛል። የኛው ጥያቄን አሁን ዛሬው አመት በጣም ሽግር ስለሆነ እኛ ሀገር ለውስጥ
ፈተናውን ለመውሰድ አንተ በግልህ ተዘጋጅተህ ነበር?
አልተዘጋጀም። በጣም ሽግር ስለሆነ ከዚህ ሀገር ውስጥ ፈተናው መጥናት አችልም እንጂ የኛው ችግር ውስጥ ነው ያለው።
ጓደኞችስ ፈተናውን ለመውሰድ ዝግጁ ነበሩ?
ሁላችንም አልተዘጋጅም እኮ ያለውን አንዳንድ ቀን የተማር አንዳንድ ቀን በቃ አልተማርም ብዬ እኛ ፈተናውን አልተዘጋጅም ስለሆነ ታይም እንደጨመር የፈለግ ነው።
እኔ እንደ አንድ ኦሮሞ ተማሪ በመሆኔ ማለት ነገር በመደረጉ ደስ ብሎኛል። ጊዜ በመራዘሙ ማለት ነው። መጀመሪያን ጥያቄያችንን ሰምቶ መራዘም ነበረባቸው እና ያን ደግሞ ማድረግ አልፈለጉም ነበር ያው ተገድዞ እስኪያደረጉ ድረስ ማለት ነው። እና አሁን የሚመጣው ነገር እኔ አሁን ኢስላም ነኝ እና ስለዚህ የሚመጣው ጾም ላይ ቢያንስ ጾሙ ሙሉ እስኪያልቅ ማለት ነው እድል ተፈቶን ከጾሙ በኋላ ሌላ አንድ 15 ቀን ነው አንድ ወር ተፈቶን ከዚያ በኋላ ብንፈተን እንደዛ ደስ ይለኛል። እኔ አልደግፈውም በሰኔ 27 መሆኑንም ማለት ነው። ከዛ በኋላ ሌላ አንድ ወር ያስፈልገናል ነው የምለው። ምክንያቱም ያው እኛ እስላሞች ጊዜ ያስፈልገናል።
ፈተናውን ለመውሰድ ተዘጋጅተህ ነበር?
በትክክለኛ ሰዓት ባልዘጋጅም ብዙ ጊዜ ምክንያት ትምህርቱ አልፎን ነበረ፣ ግን ያው ግዴታ ስለተደረገብን ተዘጋጅተን ነበረ። ፈተናውን ከጀመረብን በኋላ ደግሞ መቋረጣችን በጣም አናድናል። ያው
መቋረጣ ልጅ
ሆኖብናል። መጀመሪያውኑ ነበር እንደዛ ማድረግ የነበረባቸው። ይሄ ተፈታኝ ግንም ማጉላላት ነው ታውቂያለሽ።
ይሄ መደረጉ ለውጥ ያመጣል ብለህ ታስባለህ?
ያን ያህል ለውጥ ባይኖረውም ግን ለእኛ ያው ጥሩ እድል ነው መደቡ። ምክንያቱም አመቱን ሙሉ ካጠኑና አመቱን ሙሉ ከተማሪ እኩል መፈተን ይከብዳል። እኛ ከአሁን ጀምሮ ቢያንስ 2 ወር ያስፈልገናል። በቃ ያው ግዴታ ይሄ ነገር አንቺ ብቻሽን ከቀረሽ ምንም ስለማይቀር እዚህ ጋር ደግሞ ቤተሰብሽ ላይ ሸክም መሆን የለብሽም። ያለውን ነገር ጠራርገን እኛ እዚህ ልጅ ማ እያደረን ጥናት ከስንት መስዋዕትነት ደርሰን ነው እንግዲህ ለዚህም ለፈተና የተዘጋጀ ነው የነበረው፣ ግን ብቁ አልነበረም። ምክንያቱም ሌላዎቹ በስክትል በጣም ስለነበረ ይሄ ነገር ደግሞ እኛን ከጨዋታ ውጭ ነው የሚያደርገን።
አሁን የፈተናው መሰረዝና ወደ ሌላ ቀን መዛወሩ ለውጥ ያመጣል ብለህ ታስባለህ አንተ በግል?
አዎ ያመጣል። ምክንያቱም እኛ ይሄንን ያለንን ጊዜያችን ደግሞ ተጠቅመን በቻልነውን ያህል ለማጥናት ሞክረን ሌላዎቹ ኢንተራንስ ለተዘጋጁት እኛ የሆነ ዝግጅታችንን ማጠናቀቅ አለብን፣ መጽሐፍ ማለቅ አለበት፣ ብዙ ሽቶች መታየት አለባቸው፣ ብዙ ጋይዶች አሉ። ይህን ሁሉ ነገር ሳናረግ ለኢንተራንስ መቅረብ ማለት ይህ ሚኒስትሪ ራሱ ይከብዳል። እንኳን ኢንተራንስ ማለት ነው የሆነ መስራት የምፈልገውን ስኮር ቤተሰቦቻችን ማክበር እንፈልጋለን። እኛም ራሳችን ያለን እቅዳችንን እንኳን ማሳካት የምንችልበት ጊዜ ሲኖረን ነው። ይሄ ደግሞ ካልሆነ ያው ቀረን ሰፈር ውስጥ ማለት ነው።
ስለዚህ አሁን
ደግሞ ሜንታሊም ሳይኮሎጂካሊም ጠቃሚ አይደለም ብለን ስለምናስብ ነው እንግዲህ
ከሰኔ 27-30 ለታቀደው ፈተና አሁን ዝግጁ ነን።
እና ያው ዝግጅታችንን አሁን ጀምረናል፣ እያጠናን ነው። ግን አሁን ደግሞ የሚመጣው ረመዳን ነው። ጾም እንግዲህ ምናል ፈተና ለመቶ የሚሆኑ ጥያቄዎችን መውጣት ማለት ፖቴንሻል ጾም አለ። ብዙዎቹ ደግሞ ማጆሪቲ እዚህ አሁን በምዕራብ ሐረርጌ ላይ የእስልምና ሃይማኖት ተከታይ ናቸው። ይህን ነገር ደግሞ ከአመት በዓሉም ጋር ደግሞ የተቀራረበ ቀን ይመስለኛል አሁን ከሰኔ 27-30። ይህ ደግሞ አስቸጋሪ ነው፣ ምክንያቱም እዚህ ጋር እኛ ብዙ ነገር ይገድበናል ከዚህ ነገር። ግን አሁንም ጊዜው መሰረቱ ካልቀረ ለምን ጊዜ ተራዝሙ ነገሮችን አሁንም ለምን የህዝቡ ቅሬታ በስተክላ ይሰማም ይሉ ነገር ራሱ ይሄንን ነገር እንትን እንደምን ያረጋናል ምክንያቱም በቃ ከተራዘመ ተስተካክሎልን እኛም በተረጋጋ መንፈስ ሁሉ ነገር ተስተካክሎ ማንንም ሬዲዮ ነው ቢሰጠን አስራ በሚዘት ምክንያቱ አንደኛ ይሄ ነው። በቃ ፈተናው በየመሰት ጉዳይ ነው። ፈተናው ኮንተማል ፈተና እንዴት አይዘብቅም እንዴት ወጣ ፈተና የምሎ ነገር ነው። እኛው ያጨቃጨቀን አለ ነው። ፈተና ወጣ ነው። ካልወጣ ደግሞ ወጣ ተብሎ እንትን ይባል ነገር ምንድን ነው? አሁን ይሄ እኛ ምስ የሚያጠራጥረን ጉዳይ ነው። ፈተና ከወጣ ወጣ ነው። እኛ ደግሞ መጀመር ተዘጋጀንበትን ነው የተፈተን ነው። ዘጋጅ ከተፈተን በኋላ ደግሞ ፈተናው መስሪያ መጠረፍ አለብን እንጂ እንደገና ያለ ተብለን አሁን
ስለዚህ አሁን በሰኔ 27 እስከ 30 የተሰጠው ጊዜ በቂ ነው ወይስ አይደለም ለመዘጋጀት?
እኔ ሐሳብ ከሆነ በቃ አይደለም ብዬ ነው የምገምተው።
እንደሚታወቀው በኦሮሚያ ክልል ባለፉት 5 እና 6 ወራት በተለይም የሁለተኛ ደረጃ ትምህርት ቤቶች ዝግ መሆናቸው ይታወቃል። ያ ተማሪዎቻችን በቂ ጊዜና የቱቶሪያል ጊዜ እንዲሁም ደግሞ መደበኛ የትምህርት ሰዓታቸውን አልሸፈኑም። ስለዚህ ያ ባለበት ሁኔታ ፈተናው ጊዜው መራዘም ነበረበት። ነገር ግን እንደገና በዛው ጊዜ በታቀደው ጊዜ እንዲከናወን ተደርጓል። ሆኖም ግን ገና አንድ ፈተና እንደተጀመረ ሌሎቹ ፈተናዎች በኦሮሞ ተቃዋሚዎችና እንዲሁም በህብረተሰቡም ጥያቄ መልስ ያልተሰጠው ወይም መፍትሄ ሊሰጠው የሚገባ የነበረው ጥያቄ ተግባራዊ ስላልሆነ ጫና ተደርጎ በነበረው ሁኔታ መሰረት ፈተናው ሊቋረጥ ችሏል። ያ መደረጉ ትክክል ነው የምንለው እኛ በእኛ በኩል፣ ምክንያቱም ልጆቻችን በቂ ጊዜ አግኝተው ተፎካካሪ ሆነው ወደ ዩኒቨርሲቲ ይገባሉ የሚል እምነት የለንም። ስላልተዘጋጁ እንትን መሆኑ የለበትም፣ ጊዜው መራዘም አለበት የሚል እምነት ነው ያለን። ወደፊትም እንግዲህ የሚመለከተው አካል ይሄንን ፈተና በቂ ጊዜ ሰጥቶ ዳግም ሌላ አይነት ስህተት ላይ ከመወረቁ በፊት በቂ ጊዜ ተሰጥቶት እናውቅ የሚል ሀሳብ ነው ያለኝ።
የዜና እረፍት አለን አድማጮች። ድምጻዊው መስፍን አበበ ከዚህ ዓለም በሞት ተለይቷል። በአዲስ አበባ ከተማ ግንቦት 25 2008 ዓ.ም ከዚህ ዓለም በሞት የተለየው ድምጻዊ በያዥልኝ ቀጠሮና በሌሎችም ተወዳጅ ዜማዎቹ የሚታወቀው ድምጻዊ መስፍን አበበ ነው። ድምጻዊው ህይወቱ ያለፈው ዛሬ ንጋት ላይ መሆኑም ተገልጧል። መስፍን አበበ ባለትዳርና የአንዲት ሴት ልጅ አባት ነው። ከሀያ የሚበልጡ ካሴቶችን ያሳተመው ድምፃዊው መስፍን አበበ በመምህርነት ሙያም ለረዥም ጊዜ አገልግሏል። ቆንጅት፣ የሚሰማው ዜማው በጣም
ዜማው በተለይ በጣም ይታወቃል። ያዥልኝ ቀጠሮ
የብዙዎች ትውስታ የሚኖረው ይመስለኛል።
ወይ ሀረር ወይ ድሬ ይላል ታውቃለህ አይደለ?
ልክ ነው። ወደ አንቺ ሀገር ይወስዳል። አድማጮች፣ ለሙዚቃው አድናቂዎችና ለቤተሰቦቹ መጽናናት እንመኛለን። ሙዚቃውን
ይሰማለን። We had a way shake that I doubt in Naina, not doubt in Naina. Babu Rigas is in
ሰዓት ባለቀ ያለችን ነው ብርሃን። አድማጮች፣
እኔ እኮ ባቡሩ ላይ ነበር።
ባቡሩ ላይ የሚያሳፍር ነው። ድምፃዊ መስፍን አበበን ህይወትና ስራዎች በመጽሔት በራዲዮ መጽሔት በሌላ ፕሮግራም በስፋት ከሌሎች ሙዚቃዊ ስራዎቹ ጋር እንደምንመለስበት ለመጠቆም እንወዳለን። በድጋሚ ለሙዚቃው አድናቂዎች ለወዳጅ ዘመዶቹ መጽናናት እንመኛለን። አሁን ወደ ተከታዩ ዝግጅት ልናልፍ ነው። ቆንጅት፣
የባሌ ዳንስ በአዲስ አበባ
ከጣሊያን ተጠንስሶ ፈረንሳይ ያደገው በሩሲያም የተስፋፋው ባሌ ዳንስ ለአውሮፓውያኑ ተወዳጅ ስልት ተመራጭ ጥበብ ነው። ሲያስፈልግ ሴራ ገጸ ባህሪና ታሪክ የሚያካትተው የባሌ ዳንስ ትርኢት የአውሮፓውያኑን ትኩረት የሚስብ ቀልባቸውን የሚገዛ
የአውሮፓውያኑን ቀልብ የሚስብ ይላል እስክንድር። በአውሮፓ እጅግ ተወዳጅ የሆነውን የባሌ ዳንስ ለኢትዮጵያውያን ለማስተዋወቅና ለችግረኛ ህጻናት ምርጃ የሚውል ገቢ ለማሰባሰብ ያለመ የዳንስ ትርኢት በታወቁ የዘርፉ ባለሙያዎች ሊቀርብ መሆኑን በሚያስተዋውቅበት መግቢያው ኢትዮጵያውያን ተመልካቾች ዳንሱን ይወዱት እንደሆን ማየት ብሎም ትምህርት ቤቱን መክፈት እንደምትፈልግ ጭምር ትምህርቱን ወይም ትርኢቱን ያዘጋጀችው ታዋቂ ዳንሰኛ አንጀላ ማላን ገልጻለች ብሏል እስክንድር። አዲስ አበባ ሁሉም አላት፣ የሌለው ነገር የዳንሱ ዓለም ነው ሲሉ አስተባባሪዎቹ ተናግረዋል። እስክንድር ፍሬው ወደ ዝግጅቱ ይመልሰናል።
ጣሊያን ተጠንስሶ ፈረንሳይ ያደገው በሩሲያም የተስፋፋው ባሌ ዳንስ ለአውሮፓውያኑ ተወዳጅ ስልት ተመራጭ ጥበብ ነው። ሲያስፈልግ ሴራ ገጸ ባህሪና ታሪክ የሚያካትተው የባሌ ዳንስ ትርኢት የአውሮፓውያኑን ትኩረት የሚስብ ቀልባቸውን የሚገዛ ሆኖም ቀጥሏል። እጅግ የበለጸገ የሙዚቃና የውዝዋዜ ባህል ያላት ኢትዮጵያ ገና ከዚህ የዳንስ ስልት ጋር አልተዋወቀችም። እናም ላለፉት 2 ዓመታት በአዲስ አበባ የኖረች አንዲት ታዋቂ የባሌ ዳንሰኛ ይህንን ተረዳች። ከባለቤቷ ጋር የመጣችውና ከተማዋን ቀስ በቀስ የተላመደችው ይህችው ደቡብ አፍሪካዊት ዳንሰኛ አንጀላ ማለን ሙያዋን የሚረዳ ማጣቷ ይህንን ትርኢት እንድታዘጋጅ ምክንያት ሆኗታል።
I have been living in Ethiopia in Addis Ababa for 2 years now. And I was a professional ballet dancer from
Addis Ababa menor kejemmer 2 amet hononyal kezia befit buzu ametat professional ye ballet dancenya neberku wedezi kemetaw bohala mannim sele ballet dance endemawq teraddaw ye ballet dancenya mohunen minegracho sewoch babzañaw ye belly dancenya malete endehone yteyqunyal lik inqisqasew bohoda akababi endemyatekuro እንደ ህንዱ ቤሊ ዳንስ ማለታቸው ነው። ጉዳዩ ግድ እኔ ቃሉን ከመጠራበት ያነጋገር ዘይቤ ጋር ሳይሆን ስለ ዘርፉ ካለማወቅና ከዚህ ውብ የኪነ ጥበብ አይነት ጋር ባለመተዋወቅ ጋር የተያዘ እንደሆነ ተረዳሁ።
And slowly along the time over the 2 years I grew a passion to expose Ethiopian children particularly
እናም ቀስ በቀስ በሁለቱ አመታት ውስጥ ኢትዮጵያውያን ህፃናት ከዚህ ውብ የኪነ ጥበብ ዘርፍ ጋር እንዲተዋወቁ ለማድረግ መነሳሳት አዳበርኩ። ምክንያቱም ኢትዮጵያውያን ለባሌ ዳንስ ተስማሚ የሆነ የሰውነት አቋምና ተፈጥሯዊ መንፈሳዊነት አላቸው። የኢትዮጵያውያን ተክለቁመና የሚያምር ነው። ረጃጅም አንገት አላቸው። ረጃጅም ጡንቻዎችም አሏቸው። በባሌ ዳንስ ለመምድ ጊዜ ሰዎችን እንዲኖሯቸው ለብዙ አመታት ይጥራሉ። ለኢትዮጵያውያን ግን ይህ በተፈጥሮ ያገኙት ጸጋ ነው።
ከነገ ጀምሮ የሚቀርበውና ከአሜሪካ፣ አውስትራሊያ፣ ጣሊያን፣ ብሪታንያ፣ ደቡብ አፍሪካ፣ ኩባና ብራዚል የመጡ 10 ዳንሰኞች የሚሳተፉበት ዝግጅት ወደፊት ልታደርግ ላሰበችው እንቅስቃሴ መንደርደሪያ እንደሆነም አንጀላ አስረድታለች።
I thought what better way to communicate we all speak so many different languages. I believe there are different national languages here in Ethiopia. What better way to communicate?
እዚህ በኢትዮጵያ የተለያዩ ቋንቋዎች አሉ። የተለያዩ ብሔረሰቦች ቋንቋዎች ይናገራሉ። እና ከዳንስ የተሻለ መግባቢያ እንዴት ሊኖር ይችላል ብዬ አሰብኩ። ስለዚህ የባሌ ዳንስን ወደ ኢትዮጵያ ህዝቦች ማምጣት ፈለኩ። ህልሜ የባሌ ዳንስ ትምህርት ቤት መክፈት ነው። ተማሪዎችን ከልጅነታቸው ጀምሮ በማሰልጠን ወደ የትኛውም የዓለም ክፍል ሄደው ፕሮፌሽናል የባሌ ዳንሰኛ እንዲሆኑ ለማስቻል። ያንን ከማድረጌ በፊት ግን የኢትዮጵያን ህዝቦች ለባሌ ዳንስ ፍላጎት እንዳላቸው ማወቅ ፈለግ። የሚያዩትን ይወዱ እንደሆነ ልክ እንደኔና እዚህ እንዳሉት ሌሎች የባሌ ዳንሰኞች ፍቅር እንዳላቸው ለመረዳት።
ነገ በአዲስ አበባ ማዘጋጃ ቤት የሚቀርበው ዝግጅት ከተለያዩ ትምህርት ቤቶችና ዩኒቨርሲቲዎች ለመጡ ወጣቶች እንደዚሁም ለሁሉም የህብረተሰብ ክፍል ክፍት መሆኑ ተገልጿል። ቀዳሜ በብሔራዊ ቲያትር የሚቀርበው ግን ለበጎ አድራጎት ተግባር የሚውል ገንዘብ የሚሰበሰብበት እንደሆነ ነው የተመለከተው። በአብዛኛው ከኤችአይቪ ኤድስ ጋር የሚኖሩ 200 ህጻናትን በየቀኑ ለሚመግበውና ያባታችን ማዕድ ቤት ለተሰኘው ተቋም እንደሚውል ነው አንጀላ ያስረዳችው።
Everything has been sponsored so that every penny that we make from these performances
ለሁሉም ነገር የገንዘብ ድጋፍ ተደርጓል። ስለዚህ ከትርኢቱ በተለይም በብሔራዊ ትርኢት ከምናቀርበው ዝግጅት የሚገኘው ገንዘብ ሁሉም የአባታችን ማዕድ ቤት በተሰኘው ግብረሰናይ ድርጅት የሚገኙ ህጻናትን ለመመገብና ለመደገፍ ይውላል።
እናም አዲስ አበባ በታሪክ የመጀመሪያ የሚባል የባሌ ዳንስ ትርኢት ልታስተናግድ ተቃርባለች። ዝግጅቱን የሚያስተባብረው የካክተስ ኮሙኒኬሽን ስራ አስኪያጅ ያስር ባገሽ እንደሚሉት እንደዚህ አይነቱ እንቅስቃሴ ከተማዋ ከመዝናኛ ኢንዱስትሪው አንጻር ያላትን ክፍተት ሊደፍን ይችላል።
Addis Ababa is a metropolitan city today. It's one of the fastest growing economies in the world. We have
Addis Ababa ትልቅ ከተማ ነች። ኢኮኖሚያቸው በፍጥነት እያደገ ከሚገኙ አካባቢዎች አንዷ ናት። ዘመናዊ ጥበብ በከፍተኛ ፍጥነት ያደገ ነው። ህንጻዎች አሉ፣ ኢኮኖሚውም አለ። የሌለው ነገር የዳንሱ ዓለም ነው። ያ ገና አላደገም። ያለን በጣም ጥቂት ነው። ዳንስን በተመለከተ ኡነትም በቂ ነገር ስለሌለን እንደ ባሌ ዳንስ አይነት ኢንዱስትሪውን ሊያስፋፋ ይችላልና ከተማችንንም የበለጠ ውብ ያደርጋዋል።
ዘነኛ የባሌ ዳንሰኞች የሚሳተፉበት ይሄው ዝግጅት በአሜሪካና በአውስትራሊያ ኤምባሲዎች እንደዚሁም በተለያዩ ድርጅቶች ድጋፍ የሚካሄድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ክብራትና ክብራን አድማጮች አሁን ወደ ቀጣዩ ዝግጅት እናልፋለን። ሳምንታዊው ባህልና ማህበረሰብ ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተያዘ ወግ ነው። ባህልና ማህበረሰብ ለዛሬ ይዞ የቀረበው ጥበብ፣ ባህልና አክብሮት በሚኖርባት የምዕራብ ካናዳዊቱ የካልገሪ ከተማ ፔይንትድ ሲቲ አርቲስትስ ሮስተር በተባለ መርሃ ግብር አማካይነት ለአንድ ዓመት በከተማይቱ አደባባይ የሚሰቀሉ የቅብና ግዙፍ የግድግዳ ላይ ስዕሎችን እንዲሰሩ ከተመረጡ የኪነ ጥበብ ባለሙያዎች አንዱ ለመሆን በቅቷል። ለማህበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የጥበብ ስራዎቹ ሳቢያም ለውቅናና ለአድናቆት የበቃ ወጣት ሰዓሊ ነው። ማ ሲሳሽ መልስ ዝንባሌና የሚጋሩት የህይወት ምልከታ ይበልጥ ያቀራረባቸው ይላቸዋል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ደግሞ ሲያስተዋውቀን፣ አንድም የወጣቱ ስራዎች በማህበረሰብ ውስጥ ተገቢውን የአክብሮት ስፍራ እንዲያገኙ ያደረጉና ሁለትም የጥበቡ አድናቂና ዝንባሌ ያላቸው የሳይንስና የምርምር ሰው ናቸው። ባለፈው ሳምንት ከወጋቸው አጠር ያለውን የመጀመሪያ ክፍል አሰምቶ ነበር አሉላ። የምሽቱን ሁለተኛ ክፍል ሳምንት ላነሳው ነጥብ ዶክተር ጌታቸው ከሰጡት መልስ ይጀምራል።
የሳይንሱን ሰው እዚህ ስነ ጥበቡ ጋር ወዳመጣው ጉዳይ እንሂድ። ዶክተር ጌታቸው በመግቢያው እንዳስተዋወቅ ነው እርስዎ በሳይንስ ፕሮግራሞቻችን ይታወቃሉ። በተፈጥሮ አካባቢ ጥናት ላይ ሰፊ ስራዎችን አበርክተዋል። የሲሳይ ስራ የማረከው ይመስላል ለእኛም ለትውውቁ ምክንያት የሆኑት በከተማችሁም ውስጥ እውቅና እንዲሰጠው የሚያበረክተው ስራ ቦታ እንዲሰጠው ምክንያት የሆኑ ይመስለኛል። እስኪ ያስረዱን፣ ምንድን ነው በሲሳይ ስራ ውስጥ የተማረኩበት? ምንስ አዩ? ስለ ሲሳይስ ምን ይነግሩናል?
ጥሩ። አሁን ሲሳይ ወይም የሲሳይ አይነት ሙያ ያላቸው ሰዎች ምናልባት ከማንኛውም ሙያ የበለጠ በተለይ በውጭ በምንኖርበት ጊዜ በሶስት መልኩ የጎላ ሚና ይጫወታሉ ብዬ አምናለሁ። አንዱ እንደምታውቀው በውጭ በምንኖርበት ሰዓት ድምፅ ወሳኝ ነው እና እነዚህ ባለሙያዎች የሚሰሩት ስራ የሚሰማ ድምጽ ይሆኑናል፣ አጠቃላይ ለማህበረሰቡ ማለት ነው። ለምሳሌ ለኢትዮጵያውያን፣ ለአፍሪካውያን ማለት ነው። የሚታዩም ገጽ ይሆናሉ። አሁን እንግዲህ ምናልባት በኋላ ትነጋገሩበታላችሁ። አሁን ሲሳይ የሰራው እና በቋሚነት ተሰቅሎ በዋና ከተማ በዋናው መንገድ ብዙ ሰዎች በሚያልፉበት በሚነዱበት መንገድ ላይ 45 የሆነ ሜትር 45 ሜትር የሆነ ስዕል አበርክቷል እና ይሄ በከተማ በሚታይበት ሰዓት ያው የሚታየው አፍሪካዊ የሚታየው ኢትዮጵያዊ ነው በዚህ ስዕል ማለት ነው። መታየት፣ መሰማት እነዚህ ደግሞ ካሉ ወደሚቀጥለው ወደ መሳተፍ ሊሄድ ይችላል ማህበረሰባችን ማለት ነው እና አርቲስት ሳይ የሚሰራቸው ስራዎች በስልጣና የሚያበረክታቸው አስተዋጽኦዎች ምናልባት በኋላ ስትወያዩበት የሚነሳው የእውቅናው ጉዳይ ያ ሁሉ የሱ ብቻ እና ለሱ ስራ ብቻ ተወስኖ ነው የሚቀር ብያለ ወስዶም እኔ ለእኛም ለልጆቻችንም ድምጻቸው እንዲሰማ ገጻቸው እንዲታይ ብሎም ወደ መሳተፍ እንዲሄዱ ባሉበት ሀገር ባሉበት ማህበረሰብ ያንን አይነት ሚና እንዲጫወቱ ያደርጋል ብዬ ስለማምን ነው እና ሲሳይ በዛ በኩል ከድርሻው በላይ እየተጫወተ ነው ተጫውቷል ብዬ አምናለሁ እስካሁን።
ገሩም በርግጥም እንደገለጹት በዜና ማስራጫዎችም በድረገጾች ላይ የተመለከትኩት ይሄንኑ የሚተርክ ነው። ኢትዮጵያዊ ትውልድ ያለው የስነ ጥበብ ባለሙያ ሲሳይ ሽመልስ ይሄን ቀደም ብሎ እርሱ የገለጹትን 4x5 የሆነ ቋሚ ስዕል ወይም ቋሚ የጥበብ ስራ በከተማይቱ የምስራቅ አፍሪካ ክብረ ባህል ይለዋል መታያ የሆነ ቦታ መሰቀሉን መቀመጡን ይተርካል። በማህበረሰብ ውስጥ የሚኖረን ሚና ማንነታችንን ለማጉላት አስተዋጽኦ ያደርጋል ብለዋል። የሚያግባባ ይመስለኛል። እነኚህን ውቅናዎቹን በተመለከተ እንመለሳለን። ሲሳይ ወደ አንተ እየመጣው ነው። አሁን ስራዎችህ በከተማይቱ ማዘጋጃ ቤት ድረገጽ ላይ የተመለከትኳቸው የተመረጡ 5 ስዕሎች ውስጥ እናት አፍሪካ የሚለው አለ። ቅድም ወደ አንሳህልን የሚወስድ ስዕል እናያለን። እምነትና ተስፋ የሚል አለ። ወደ አማርኛ በግርድፉ እየመለስኩ ነው የምጠቅሳቸው። የምስራቅ አፍሪካ ክብረ በዓል የሚለው አለ። ያሸበረቀ ብዙ ገጾች የሚታዩበት እስክስታ የምትወርድ የምትመስል ጥበብ የለበሰች ሴት የምናይበት አለ። በተለይ እምነትና ተስፋ ጋር ከስዕሉ ጀርባ ያለውን መንፈስ አስተሳሰብም እንደው በመጠኑ ፈንጠቅ ብታደርግልን። እነኚህ ስራዎችህ በተለይ ተመርጠው ነው ካበረከትካቸው ስራዎች ውስጥ ናቸው? እሱን ጨምረህ ግለጽልን እስኪ። እምነትና ተስፋ ምንድን ነው?
አመሰግናለሁ። እምነትና ተስፋ የሚሉት ስራዎች የቻርኮል ድሮይንግ በወረቀት ላይ የተሰሯቸው በቻርኮል እርሳስ የሰሯቸው ናቸው። ጀርመን ሀገር የግራፊክ ዲዛይን ዲግሪን ስቀበል ለመመርቂያ የሰሯቸው ስራዎች ናቸው እና ትልልቅ ናቸው። ወደ 3 ሜትር ቁመት ያላቸው እነዚህ ስራዎች ናቸው።
በሁለት ተከፍሎ ይታያል። ስዕሉን በሬዲዮ በመስኮት ማሳየት ብንችል በጣም በርካታ እጆች በአንድ በኩል በተከፈለው የሚታዩበት በጣም የሚመስጥ አይነት ስዕል እናያለን። በሌላኛው ገጽ ደግሞ የታዳጊ ህጻናት የሚመስሉ ገጾች ናቸው፣ ፊታቸው ብቻ ይታያል። ምስሉ በእርግጥ ምንድን ነው ብለን እንድንጠይቅ እንድንመረምር የሚጋብዝ ይመስላል። ስዕሉ ላይ የሚታየውን እግረ መንገድ ለማሳየት ያህል ነው። እስኪ ያስረዳን ይበልጥ።
ያ ሁለቱም እምነትና ተስፋ ብዬ ስል መንፈሳዊ ኢንተርፕሬቴሽን ያላቸው መንፈሳዊ የሆነ ፋይዳ እንዲኖራቸው ነው። ይህንን ነጻነቴን የተጠቀምኩት በዛ ጊዜ ብዙ መገደብ ነበረ። ሃይማኖታዊ የሆኑ እንደዚህ ለአንድ አቅጣጫ ብቻ ፋይዳ የሚሰጡ ስራዎች የማይፈቀዱበት ቢሆንም ግን ከማንነቴ ጋር ምን ያህል እንደተቆራኘ ስለተሰማቸው ያው መምህራኖቼ ፈቅደውልኝ በተለየ መንገዱ እንድሰራው የተደረገ ነው እና ትልቅ ትርጉም አለው ለእኔ። ምንድን ነው ስራዎቹ ላይ ማድረግ የፈለግኩት ትንሽም ይሆን ትልቅ እምነታችን ወደምናድግበት ልናድግ ወደምንፈልግበት የሚያደርሰን ነው እና ያን አይነት እምነት በሃይማኖታችንም በእምነታችንም ውስጥ ያስፈልገናል። በህይወት እንደ ሰው በምንኖርበት በዚህ ምድር ላይም ደግሞ የእምነታችን ጠንካራነት ትልቅ ሚና ይጫወታል እና ያንን እድገት እንዲያሳይ ነው። ከትንንሽ ከስር የእጅ አዘረጋጉን ካየኸው ወደ ታች የመዘርጋት ነገር አለ። እየተለወጠ አቅጣጫውን እየለወጠ ወደ ትልቅ የመያዝ ለመያዝ አንድ ነገር ላይ ለመድረስ
ለመጨበጥ የሚፈልግ በእርግጥም ተስፋ ያሳድር የሚመስል ስሜት ያሳያል።
በትክክል በቃ ይሄንን መንፈስ ነው መፍጠር የፈለግኩት። ይሄ ነው እንደዚህ ነው ጠንክረን ትንሽ ሊሆን ይችላል የእምነታችን መሰረቱ፣ ግን እስከዛም ማደግ ይችላል እና የዚህን አይነቱን ፕሮሰስ ለማሳየት የዚህን አይነቱን ሂደት ለማሳየት ነው በዛ ስዕል የሞከርኩት። ወደፊቶቹም ሲመጣ ተመሳሳይ ነገር ነው የሚሆነው። ይህን አይነት እድገት አለው። የእጆቹ እምነት ነው፣ የፊቶቹ ተስፋ ነው። ተስፋ የምናደርገውን ነገር የምናይ ለማየት የምንተጋ አይደለም? በእምነታችን በእምነት ካየ ነው ለማየት የምንተጋው የእግዚአብሔርን ልዕልና ልናይ የምንተጋበት ነው ተስፋችን እና ያንን ስሜት ነው ለማንጸባረቅ በእነኛ ፊቶች የተለያዩ ናቸው። የተለያየ አይነት ጾታ አላቸው። የተለያየ አይነት እድሜ ይዘት አላቸው። ትልቅ ትንሽ ሁሉን ነው እንትን ያልኩት ማለት አቀላቅዬ የሰራሁት። እንግዲህ ይህንን ይመስላል እምነትና ተስፋን በዚህ መንገዱ ነው የመዝሙረ ዳዊትን አሉ እነሱን የሰራውባቸው ኢንስፓየር የሆንኩባቸው ወርሶች ከዛ ጋር ገናኝቼ ለመስራት የሞከርኩት። አሁን ደግሞ ከሃይማኖታዊ ከሆነው ዓላማ ውጭ ወደ ስታየው ለብዙዎች ስዕሉ በተለያየ መንገድ የሚናገረው ነገር አለ እና ይሄ በጣም ከምገምተው በላይ ይሄ ነው እንግዲህ ስዕል ፋይዳው። እንደ ሰዓሊ የምታደርገው ነገር አለ፣ የምትሰራው ነገር አለ፣ ግን ህብረተሰቡ ጋር ደርሶ ሰዎች በምን መንገዱ ነው የሚቀበሉት? እንዴት ነው የሚናገራቸው? እንዴት አድርገው ነው ያን እነሱ ንግግር መልሶ አንተ ጋር ሲመጣ አዲስ ነገር ትማርበታለ? እና አሁን ቅርብ ቀን የሆነው ምንድነው አንድ እዚህ ከተማችን ውስጥ ዋናው የፖሊስ አሶሲሽን ሄድ ኦፊሳቸው ውስጥ ኤግዚቢሽን እንዳሳይ ዳይቨርሲቲን በተመለከተ
ከተለያዩ ባህሎች የመጡ ሰዎችን የህብረተሰብ ስብጥርን የሚያመለክት እንደማለት ነው።
ትክክል ነው፣ ትክክል ነው። ይቅርታ ጉራማይሌው አስቸገረኝ። እና እንዳልኩ እሱን ለማሳየት ህብረተሰቡ ከፖሊስ ጋር የተቀራረበ እንደዚህ የመተያየት ባህሪ ያለው አይነት ቅርርብ እንዲፈጠር የፖሊሱ አካል እየሰራ ነው ያለው እና ለዛ ጋበዙኝ። ያንን አሳይቼ ነበር። የሚያስገርም ነገር ነው ያየሁት።
የሚያስገርም ነገር ነው ያየሁት ብሏል ሲሳይ። ይገርማል ስላለው አዲሱ አጋጣሚና ሌሎች ቁም ነገሮች ዝንባሌና የሚጋሩት የህይወት ምልከታ ከሲሳይ ጋር ይበልጥ ያቀራረባቸውን ዛሬ ድምጻቸውን ብዙም ያልሰማ ነውን የሳይንሱን ሰው የዶክተር ጌታቸው አሰፋን አስተያየትና የሚያሳትሙትን መጽሔት በማኅበራዊ ጉዳዮች ላይ የሚያተኩረውን ጨምሮ በመጽሔት ሰፋ ባለ ውይይት እናገኛቸዋለን። ለአሁኑ ግን እንግዶችን ሲሳይና ዶክተር ጌታቸው አሰፋን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን የተፈጥሮ አካባቢ ሳይንስና ህይወት አዘጋጅና አቅራቢ ሰለሞን አባተ።
የተፈጥሮ አካባቢ ፓርላማ ተብሎ የሚጠራው የተባበሩት መንግስታት ድርጅት ጉባኤ ኬንያ ዋና ከተማ ናይሮቢ ላይ ባለፈው ሳምንት ከግንቦት 15 እስከ 19 ተካሂዶ ነበር። ይህ ጉባኤ ይደርስበታል ተብሎ በብዙ የተፈጥሮ አካባቢ ደህንነትና የሰውም ጤና ተሟጋቾች ዘንድ በተስፋ ሲጠበቅ የነበረው የእርሳስ ወይም የሌድ ማዕድንን ከቀለም ውስጥ ሙሉ በሙሉ የማስወገድ ስምምነት ሳይሳካ ቀርቷል። ምክንያቱ እዚያው ጉባኤ ላይ የነበረችው ሪፖርተራችን አሚ ይ እንደዘገበችው ቻይና ሐሳቡን መቃወሟ ነው። ሌድ ወይም እርሳስ እንደ ብናኝ ወይም ወደ አፋቸው ከሚወስዱት ማንኛቸውም ነገር ጋር ወደ ሕፃናት ሕዋስ ዘልቆ ይገባና የአንጎል እድገት ጉዳት ያደርስባቸዋል። በዚህም ምክንያት በሙሉ ሕይወት ዘመናቸው የሚዘልቅ የበረታ የመረዳትና የግንዛቤ ችግር ያጋጥማቸዋል። እናም ችግሩ በተለይ በአፍሪካና በእስያ በማደግ ላይ ባሉ ሀገሮች ውስጥ ብርቱ ስጋት የደቀነ ነው። ይህ ከቤቶችና ሕንፃዎች ማስዋቢያ ቀለማ ቀለም ውስጥ እርሳስን እስከ ወዲያኛው የማስወገድ ውሳኔ ውህዶችንና ዝቃጮችን የመገደብ የውሳኔ ሐሳብ ከያዘው ሰነድ ውስጥ እንዲወጣ ተደርጓል። ቻይና ሐሳቡን ለመቃወም ብቸኛዋ ሀገር ነች። በመንግሥታቱ ድርጅት የተፈጥሮ አካባቢ መርሃ ግብር የተፈጥሮ አካባቢ ሕግ መምሪያ ባልደረባው አለን ሜሶ ማሳሰቢያ አላቸው።
Unless we do something now, then we are exposing our children to serious danger.
ዛሬውኑ አንዳች ነገር ካላደረግን ልጆቻችንን ለከበደ አደጋ እያጋለጥናቸው ነው ባይናቸው። ዩናይትድ ስቴትስ እርሳስን በእጅጉ ከገደቡ ካስወገዱና እየተቆጣጠሩም ካሉ ሀገሮች አንዷ ነች። በሚሊየን ደቂቃን ክፍሎች ውስጥ ከዘጠና እንዳይበልጥ አድርጋለች የእርሳስ ድርሻ። በማደግ ላይ ባሉ ሀገሮች ቤቶችን፣ ትምህርት ቤቶችን፣ ሆስፒታሎችንና ሌሎችም ግንባታዎችን ለማስዋብና ለመቀባት የሚውሉት ቀለማ ቀለም ሲፈተሹ ከሚሊየን ክፍሎች እስከ 10,000ና 100,000 የሚደርስ ድርሻ ይዘው ተገኝተዋል። ከአንድ እስከ 10 ከመቶ እጅ ማለት ነው። በሕፃናት ላይ የሚደርሰው የግንዛቤ ማጣትና አጠቃላይ የመረዳት ችግር በማደግ ላይ ባሉ ሀገሮች ምጣኔ ሀብት ላይ የሚያስከትለው ጉዳት ሲሰላ እስከ $1 trillion እንደሚደርስ የኒውዮርክ ዩኒቨርሲቲ የሕክምና ትምህርት ቤት በዚሁ የናይሮቢ ጉባኤ ላይ ይፋ ያደረገው ሪፖርት አሳይቷል። እርሳስ ከቀለም ውስጥ እንዲወጣ ለማድረግ እየተካሄደ ያለው ጥረት መደናቀፉ ብዙዎችን ቢያሳዝንም አንዳንድ በማደግ ላይ ያሉ ሀገሮች ግን የየራሳቸውን የመቆጣጠሪያ ሕግጋት እያወጡ ናቸው። በመጪዎቹ 3 ዓመታት ውስጥ እስከ 2020 ዓመተ ምህረት ማለት ነው በአውሮፓ አቆጣጠር እርሳስን ከቀለም ውስጥ ለማስወገድ የሚሰራ ዓለም አቀፍ ጥምረት አለ። በጥምረቱ እገዛ ሽሪላንካ፣ ፊሊፒንስ፣ ኔፓልና ታይላንድ አዳዲስ ህጎችን ተግባራዊ አድርገዋል። ህንድና ባንግላዴሽ ደግሞ የመቆጣጠሪያ ደንቦችን ረቂቆች በየፊናቸው እያጠናቀቁ ናቸው። ኢትዮጵያና ኬንያን ጨምሮ 15 የአፍሪካ ሀገሮችም እስከ ያዝነው የአውሮፓ ዓመት ማብቂያ የየራሳቸውን አዳዲስ ህግጋት ያወጣሉ ተብሎ እየተጠበቀ ነው። ባለፈው ታህሳስ አዲስ አበባ ላይ ተካሄዶ በነበረው የአፍሪካ ሀገሮች ስብሰባ ላይ የተገኙት አለን ሜሶ የፖለቲካ ቁርጠኝነት እንዲኖር እየጠየቁ ናቸው።
It's not about attacking our industry. It's about saving the future of our children. So bring them on.
ኢንዱስትሪውን ለመጉዳት አይደለም ይላሉ ሜሶ። የልጆቻችን መጻኢ እጣ ፈንታ ነው የሚያስጨንቀን። የ2020 ዓመተ ምህረት ቀነ ገደብ የማይደረስበት አይደለም። ሐሳባችንን ማሳካት እንችላለን። የፖለቲካ ፍላጎትና ወደፊት መግፋት ብቻ ነው የሚያስፈልገን የሚጠይቀን ብለዋል ሜሶ። እርሳስ የሚያስከትለውን ጉዳት አለማወቅና መጠኑን የመመርመር አቅም ችግር መሰናክሎች ቢሆኑም እርሳስን በሌሎች ግብዓቶች መተካት ግን ቀላል፣ ደህንነቱ አስተማማኝ ሆነና በዋጋም ርካሽ መሆኑን ተሟጋቾቹ ይናገራሉ። የዓለም መሪዎች ከአምስት ወራት በፊት ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለዓመታት የታገሉለትንና በከፍተኛ ጉጉት ሲጠብቁት የነበሩትን የአየር ንብረት ስምምነት ማጽደቃቸውንና የ177 ሀገሮች መሪዎች መፈረማቸውን፣ በየሀገሮቻቸው ፓርላማዎች ሰነዱን ያጸደቁት ሀገሮች ግን በጣት የተቆጠሩ ለብክለቱ ብዙ ድርሻ የሌላቸው የደሴት አገሮች መሆናቸውን አንስተን ውይይት ጀምረናል። የተፈጥሮ አካባቢ ጉዳይ ተመራማሪና በካናዳው ካልጋሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ በተያያዥ ጉዳዮች ላይ እየሰጡን ያሉ ትንታኔ ለዛሬ የመጨረሻውን ክፍል ነው።
የሰሞኑን የካናዳን ሁኔታ ጠቆም አድርገው ነበር። በፎርት ማክመሪ አካባቢም የነበረውን ከባድ አደጋ፣ የዚህ የቃጠሎ ሁኔታ እና ካናዳ የአሜሪካ የቅርብ ወዳጅም ነች፣ በዛ ላይ የዚህ ጉዳትም ተጋላጭ ነች። በማዋጣቱም በኩል ወደ 2% የምታዋጣ ሀገር ነች ለብክለቱ። እና እርሶ በቅርብ አሉ፣ እዛው ካናዳ ውስጥ ነው ያሉት። የሚስተር ትሩዶ መንግስት ምንድን ነው የሚኖረው አስተዋጽኦ ለዚህ? ከመሪዎቹ ሀገሮችም አንዷ ስለሆነች በዚህ እንቅስቃሴ ውስጥ
ልክ ነው። አሁን ካናዳ የአየር ንብረት ለውጥም ሆነ የአካባቢ ጥበቃ ፖለቲካው ተቀይሯል፣ ከሊበራሉ መንግስት መመረጥ በኋላ ማለት ነው፣ ከቶ መንግስት በኋላ። በአጋጣሚ ደግሞ የፌዴራሉ ብቻ ሳይሆን የክፍለ ግዛቱ መንግስት አሁን ዋና እንግዲህ የአካባቢ ጥበቃ በተለይ ደግሞ ከአየር ንብረት ለውጥ ጋር የተያዘው እዚህ አሁን ፎርት ማክ ያለበት አልበርታ የሚባለው ክፍለ ግዛት ነው እና የዛም የገዢው ፓርቲ ከአርባ አመታት በኋላ አዲስ ፓርቲ ነው የተመረጠው። ይሄ ፓርቲም እንደ ፌዴራሉ ፓርቲ የተለያዩ ፓርቲዎች ቢሆንም አንዱ ሊበራል፣ አንዱ ኤንዲፒ ወይም ኒው ዲሞክራሲ ቢሆንም ለአየር ንብረት ለውጥ ያላቸው አቋም በጎ የሚባል በአዎንታዊ መልኩ የሚጫወቱ ናቸው እና ፓሪስም የታየው ሚና ያ ነው። ትሩዶ ወደ ፓሪስ ሲሄዱ ወይም የአካባቢ ሚኒስትሯ ሲሄዱ ይሄ የሚባል የተጨበጠ በቁጥር የሚቀመጥ አቋም ይዞን ባይሄዱም ግን በጎ ሚና ለመጫወት ሄዱ፣ ጥሩ ሚናም ተጫውተዋል። ካናዳ ከብዙ አመታት በኋላ ነው እንግዲህ ያንን ሚና መጫወት የቻለችው እና አሁን የነዳጅ ዘይት ላይ የተመሰረተ ኢኮኖሚ መኖሩ ብቻ ነው እንቅፋት የሚሆነው። እንደሚታወቀው ደግሞ የዚህ የኢኮኖሚ ውድቀት የኢኮኖሚ ማሽቆልቆል ስላለ ትንሽ የያዛቸው እንጂ የክፍለ ግዛት መንግስትም የፌዴራል መንግስቱም በጥሩ ሁኔታ እንደሚሄዱ ነው ተስፋ የሚደረገው በካናዳ ለመጀመሪያ ጊዜ ማለት ነው።
ዶክተር ጌታቸው አሰፋን አመሰግናለሁ። በመጪ ዝግጅት ቦን ጀርመን ላይ ሲካሄድ የሰነበተውን ዓለም አቀፍ የአየር ንብረት ጉባኤና የተፈጥሮ አካባቢ ደህንነትና የሰውን ጤና የተወሳሰበ ግንኙነት እንዳስሳለን። ጤና ይስጥልኝ።
ጥቂት ሰከንዶች በቀረው በሮሙ የዳያመንድ ሊግ የ5000 ሜትር የሴቶች ሩጫ ውድድር ታዋቂዋ ኢትዮጵያዊት አትሌት አልማዝ አያና ለሌላ ድል ተቃርባለች። አድማጮች፣ የምሽቱን በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ወደ ትግርኛ ዝግጅት እናልፋለን። ነገ በተለመደው በሶስት ሰዓት እንገናኛለን። በደህና ደሩ።